ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰኞ ጥር 10 2013 ዓመተ ምህረት የከተራ በዓል በኢትዮጵያና ከኢትዮጵያ ውጭም ኢትዮጵያውያን የእምነቱ ተከታዮች ባሉባቸው ቦታዎች በመከበር ላይ ነው። በዓሉን ለምታከብሩ አድማጮቻችን እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ። በዚህ በዩናይትድ ስቴትስም ዛሬ ዕለቱ የጥቁር ሕዝብ ነጻነት ታጋዩ ማርቲን ሉተር ኪንግ ጁኒየር ብሔራዊ መታሰቢያ ቀን ነው። በልዩ ልዩ መንገዶች በመታሰብ ላይ ይገኛል። ሰሞንኛው የኢትዮጵያና የሱዳን ድንበር ግጭት በቀናት እድሜ 46ኛው ዩናይትድ ስቴትስ ፕሬዝዳንት የሚሆኑት የተመራጩ ፕሬዝዳንት ጆ ባይደን የነገ በስቲያ ረቡዕ በዓለ ሲመት ስነ ስርዓትና በዋሽንግተን ዲሲና አካባቢው በመካሄድ ላይ ያለው ጥብቅ የጸጥታ ጥበቃ እንዲሁም በወቅታዊ ርዕሰ ጉዳዮች ዙሪያ የተጠናከሩ ዘገባዎችና ቅንብሮች ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ከለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከለቱ ዋና አዘጋጅ ሰለሞን አባተና እንዲሁም በያሉበት ሆነው የለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ሆነው ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናዎችን የማሰማችሁ ቆንጅታየ ነኝ። ትህትና ገመድ የመጨረሻዋ ቋጠሮ ብርቱ ክንድ ናት ሲሉ የገለጹት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተሰነዘረች ሳታደቅ አትመለስም ብለዋል። ድንበር ለሚጋፉ የሰላምን እጅ መዘርጋት፣ ለሚፎክሩ የፍቅርን ልብ ማሳየት፣ ለሚወሩ የዲፕሎማሲን መንገድ መምረጥ አቅም ከማጣት የሚመጣ አይደለም ብለዋል። ስም የጠቀሱት ሀገር ግን የለም። ጠቅላይ ሚኒስትር አብይ አህመድ የጥምቀትን በዓል አስመልክተው ያስተላለፉትን መልእክት የተመለከተው እስክንድር ፍሬው ከአዲስ አበባ ተከታዩን አስተላልፏል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሃይማኖታዊ በዓላትን አስመልክተው የሚያስተላልፏቸው መልእክቶች ወቅታዊ የፖለቲካ ጉዳዮችም የሚዳሰሱባቸው ናቸው። የጥምቀትን በዓል አስመልክተው ያስተላለፉትም ይሄው ተንጸባርቆበታል። መንግስታቸውና አገራቸው ታጋሾች እንጂ ደካማ አለመሆናቸውን የተከሱበት የዛሬው የመልእክታቸው ክፍል አንዱ ነው። ተው ማለት፣ እንታረቅ እንስማማ ማለት፣ እንነጋገር እንወያይ ማለት፣ ጦርነትና ግጭት ጠብና ጥላቻ አያስፈልገንም ብሎ መለመን አቅም ማጣት አይደለም ሲሉ ነው ያብራሩት። ድንበር ለሚጋፉ የሰላምን እጅ መዘርጋት፣ ለሚፎክሩ የፍቅርን ልብ ማሳየት፣ ለሚወሩ የዲፕሎማሲን መንገድ መምረጥ አቅም ከማጣት የሚመጣ አይደለም ብለዋል ጠቅላይ ሚኒስትሩ። የትህትና ገመድ የመጨረሻው አቋጠሮ ብርቱ ክንድ ናት፣ ከተሰነዘረች ሳታደቅ አትመለስም ያሉትም በዚህ ሐሳባቸው ማጠቃለያ ነው። የኢትዮጵያው ጠቅላይ ሚኒስትር በዚህ ሐሳብ ውስጥ በስም የጠቀሱት ሀገር የለም። የሰሞኑን የድንበሩ ዝግብ ከግምት ያስገቡ ግን መልእክቱ ሱዳንን የተመለከተ እንደሆነ ገምተዋል። የኢትዮጵያ መንግስት ከሱዳን ጋር ያለውን የድንበሩ ዝግብ በሰላማዊ መንገድ ለመፍታት በከፍተኛ ትግስት እየተንቀሳቀሰ መሆኑን ሲገልጽ ቆይቷል። ሰሞኑን የአሜሪካ ድምጽ ያነጋገራቸው የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላም ሰከን ማለትን አስፈላጊነት ጠቅሰዋል። መሬታችንም የትም አይሄድም ብለዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው የጥምቀት መልእክታቸው በኢትዮጵያ እየተካሄደ ባለው ለውጥ ላይ ተጋረጡ ያሏቸውን እንቅፋቶችን አብራርተዋል። እንቅፋቶቹ የተቀመጡትም እሳቸው ጠላት ሲሉ በገለጹት ኃይል መሆኑን ያመለከቱት ጠላት በህዝቡ ውስጥ የቀበረው የዘራውና የበተነው ብዙ መቅሰፍት አለ በማለት ነው ያብራሩት። አንዳንዱን መዋቅር ያድርጎታል፣ አንዳንዱን የህግ ቅርጽ ሰጥቶታል፣ ለአንዳንዱ ስርዓት ሰርቶለታል፣ ሌላውን በትምህርት ስርዓት ውስጥ አካቶታል ብለዋል። ለአንዳንዱ በዓል ሰይሞለታል፣ ለሌላው ሚዲያ አዘጋጅቶለታል፣ ለአንዳንዱ ተቋም አቁሞለታል በማለትም አክለዋል። አንዳንዱ የህዝብ ትርክት ሆኗል፣ ሌላው በዘፈን ውስጥ ገብቷል፣ ሌላውም የፓርቲ ፕሮግራም ሆኗል በማለት የገለጹት ጠቅላይ ሚኒስትሩ ይሄን ሁሉ ዱካ በዱካ እየተከተልን የዕዳ ደብዳቤውን መደምሰስ ይጠበቅብናል ብለዋል። የጥምቀት በዓል በመላው የኦርቶዶክስ ክርስትና እምነት ተከታዮች ዘንድ በነገ ዕለት ይከበራል። በዋዜማው የሚውለው የከተራ በዓል ደግሞ ዛሬ በመላው ኢትዮጵያ ተከብሯል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው አመሰግናለሁ። ከሰባ በላይ ሲቪሎች በተገደሉበት በኮንሶና በአካባቢው በደረሰው ጥቃትና ግጭት እጃቸው አለበት የተባሉ ከ300 በላይ ሰዎች መታሰራቸውን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናገሩ። ብዝሃነታችንን ተጠቅመው ብሔርን ከብሔር በማጋጨት የግልና የቡድን ፍላጎታቸውን ለማሳካት በክልልና ከክልሉ ውጪ ሆነው የሚያሰሩብንን ዝም አንላቸውም ሲሉ ርዕሰ መስተዳድሩ አክለው አስታውቀዋል። የሐዋሳ ዘጋቢያችን ዮናታን ዘርዲዮስ ተከታዩን አስተላልፏል።
የክልሉ ዲክቶሪ ሰመስተዳድር አቶ ርስቱ ይርዳው እንዳሉት ሰው በመግደልና ንብረት በማውደም ወንጀል ተሳተፉ ተጠርጣሪዎች ተይዘዋል።
በኮንሶ አካባቢ ብቻ ከ300 በላይ ሰዎች በህግ ቁጥጥር ስር እንዲውሉ ተደርጓል። ጥቂት ሰዎች አካባቢውን በሙሉ ለመረበሽ አፍሪው እየሰሩ ነው ያሉት። ህዝቡ ነክቶ እነዚህ ጸረ ሰላም ኃይሎች ህዝቡን እርስ በርሱ የሚያጋጩ ኃይሎች እረፉ ማለት ካልጀመረ የቱንም ያህል ሰራዊት ብናስተማራ የቱንም ያህል አመራር ቡድን ቢስተማራ ዘላቂ ሰላም ማረጋጋት አይቻልም። ስለዚህ ለህዝባችን አሁንም ጥሪ እናደርጋው ማናቸውም ጥያቄዎች ካሉ ህገ መንግስቱ በሚፈቅደው መሰረት ለመስተናገድ ዝግጁ ናቸው። በሁሉም አካባቢዎቻችን ጥያቄዎች አሉ።
በክልሉ ያለውን የብሔር ብሔረሰቦችና ህዝቦችን ብዛነትና ልዩነት በመጠቀም በክልሉ ሰላም እንዳይኖር በማድረግ የግልም ሆነ የቡድን የፖለቲካ ጥቅም ለማስከበር የሚያሰሩ ቡድኖች መኖራቸውን ተናግረው አንታገሳቸውም ብሏል።
አብሮነታችን አጠናክረን ተባብረን ተደጋግፈን እንድንኖር እንፈልጋለን። ከዚህ ወጣ ባለ መንገድ ደግሞ ግጭት በመፍጠር ብዛነታችን ተጠቅመው ህዝቦቻችን ለማጋጨት ሴራ የጥፋት ኃይሎች ተልእኮ ተቀብለው በአከባቢው ትርምስ ለሚፈጥሩ ሰዎች ቦታ የለንም። እስከመጨረሻ እንፋለማቸዋለን። ይሄንን ነው ያደረግን ያለነው።
የግጭቱ መንስኤ ከአስተዳደራዊ መዋቅር ጋር የተያያዘ ሲሆን የክልሉ መንግስት የህዝብ ጥያቄዎችን የሚመልሰው ህግን መስረት በማድረግ መሆኑን ተናግሯል። በደቡብ ክልል ምክር ቤት አባልና የኮንሶ ህዝብ ተወካይ የሆኑት አቶ ያየ ጉዲሳ ጉዳዩ በመንግስት በቂ ትኩረት አላገኘም በማለት በክልሉ የሚገኙ ስራ አስፈጻሚዎች ላይ ወቀሳ አቅርበዋል።
ከ12000 በላይ አባወራና የማወራ ተፈናቅለው ሜዳ ላይ ቆሞ እየተንከራተተ ያለው እነ ለዚህ ነው የአስፈጻሚ እጅ አለበት። ሰገን ፈርሷል። ኮንሶ ዞን ሲያገኝ ሌሎች ልዩ ወረዳዎች አግንተዋል። ነገር ግን አሁንም በቀድሞ ሰገን ዞን አካባቢ ህዝቦች ዞን ማህይተም አሁንም እየተጻጻፉ ነው ያሉት። ለዚህ ነው የቀጠናው ትርምስ እንደሆነ የክልል አመራር እጅ አለበት። ስለዚህ ባካችሁ አስቆሙ፣ ህዝብ እያለቀ ነው።
የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ግን ይህንን አይቀበሉትም። በኮንሶና አካባቢ ባለው ጥቃትና ግጭት በአጠቃላይ 74 ሰዎች ተገድለዋል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። የዩጋንዳ መንግስት ኃይሎች የፓርቲያችንን ዋና ጽህፈት ቤት በዛሬው ዕለት ወረውብናል ሲሉ የዋናው ተቃዋሚ ፓርቲ ቃል አቀባይ ተናገሩ። ይህ የሆነው ትናንት የፓርቲው መሪ በፕሬዝደንታዊ ምርጫው ተሸንፈሃል የተባልኩበትን ውጤት እንሞገታለሁ ሲሉ መዛታቸውን ተከትሎ ነው። የብሔራዊ አንድነት ፓርቲውን ካምፓላ ከተማ ዳርቻ የሚገኘውን ጽህፈት ቤት የከበቡት ፖሊሶች ማንም እንዳይገባ እየከለከሉ ናቸው ሲሉ ቃል አቀባዩ ጆል ሲኒዮኒ ተናግረዋል። የፖሊስ ቃል አቀባዩም ለሮይተርስ በሰጡት ቃል ጽህፈት ቤቱን አጥረናል ብለዋል፣ ወታደሮች ገብተዋል ግን አላሉ። የዩጋንዳው ምርጫ ፕሬዚደንት ዮዌሪ ሙሴቪኒ የፊት ድምጻዊ በኋላ የፓርላማ አባል የሆኑትን ሮበርት ኪያጉላኒን በመድረክ ስማቸው ቦቢ ዋይንን አሸንፈዋል ብሎ ቅዳሜ ዕለት የምርጫ ኮሚሽኑ ካወጀ ወዲህ ውጥረቱ እየተባባሰ መጥቷል። የዩናይትድ ስቴትስ የጦር ሰራዊት ከሶማሊያ ወታደሮቹን የማስወጣት እንቅስቃሴውን ማጠናቀቁን አስታወቀ። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ አፍሪኮም ቃል አቀባይ ኮሎኔል ክሪስቶፈር ክራንስ ለቪኦኤ የሶማሊኛ ክፍል በሰጡት ቃል ወታደሮቹን በአውሮፓውያን አቆጣጠር እስከ ጥር ወር አጋማሽ ድረስ በሙሉ አውጥተን እንድናጠናቅቅ በታህሳስ ወር ፕሬዝደንታዊ መመሪያ ተሰጥቶን ነበር። ከዚያ አስቀድመን ወታደሮቹን አውጥተናል፣ ወደ ሌሎች አካባቢዎች አዛውረናቸዋል ሲሉ አረጋግጠዋል። 650 እስከ 800 የሚደርሱት የዩናይትድ ስቴትስ የጦር ኃይል አባላት ለሶማሊያ የጦር ሰራዊት ድጋፍ ሲሰጡና ዳናብ ወይም መብረቁ የተባለ ልዩ ኃይል ብርጌድ በማሰልጠን ረገድ ሲረዱ የቆዩ ናቸው። ጥቂት ወታደሮች ሶማሊያ ውስጥ ይቆያሉ ብለዋል የአፍሪኮም ቃል አቀባዩ። ቀደም ብሎ የዩናይትድ ስቴትስ ወታደራዊ ባለስልጣናት አብዛኞቹ ወታደሮች እዚያው በቀጠናው ወዳሉ ካምፖች ይዛወራሉ ሲሉ አስታውቀው ነበር። የአፍሪኮም ቃል አቀባዩ ካንስ ግን እንቅስቃሴው እየቀጠለ በመሆኑ ዝርዝር ውስጥ ገብተው ለማብራራት ፈቃደኛ አልሆኑም። በአንድ በኩል የአልሸባብ ቡድን ላይ ጫናውን እያበረታንበት ከጊዜ ገደባችን በሁለት ቀን ቀደም ብለን ጦራችንን አውጥተን አጠናቀናል ሲሉ አስከትለው ተናግረዋል። ቃል አቀባዩ ባሳለፍነው ሳምንት ረቡዕ ወታደሮቹን የማስወጣቱን ቅስቀሳ ለተጠናቀቀበት ዕለት አፍሪካም አልሸባብ ላይ በዚህ ባዲሱ 2021 ዓመተ ምህረት ሶስተኛው የሆነውን ያየር ጥቃት ማካሄዱንም ገልጸዋል። በክፍለ ግዛት ቡሉ ዋላይ አካባቢ በተወሰደው ያየር ጥቃት አንድ ያልሸባብ አባል መገደሉን አፍሪካም አስታውቋል። ትናንት እሁድ ጽንፈኛ ታጣቂው አልሸባብ ከሞቃዲሾ 50 ኪሎ ሜትር ርቀት ላይ አንድ የክፍለ ግዛት አስተዳዳሪና ወታደራዊ መኮንኖችን አጅበው ይጓዙ የነበሩ ወታደሮች ላይ ጥቃት አድርሰው ብዙዎች መቁሰላቸውን አንድ የሶማሊያ የጸጥታ ባለስልጣን አመልክተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ አዲስ ተመራጩ ፕሬዝደንት ጆ ባይደን ተነገ ወዲያ ረቡዕ ለሚከናወነው በዓለ ሲመታቸው እየተዘጋጁ ናቸው። የፌዴራሉ ምርመራ ቢሮ FBI በውስጥ አካላት ጥቃት ሊሰነዘር ይችላል ከሚለው ስጋት አኳያ በዋሽንግተን ለሚከናወነው የቃለ መሐላ በዓል ጥበቃ ላይ የተመደቡትን 25,000 የብሔራዊ ዘብ አባላት የደህንነት ፍተሻ ወይም ምርመራ እያካሄደባቸው ነው። በመከላከያ ሚኒስቴር የጦር ሰራዊቱ ዘርፍ ዋናው ባለስልጣን ራያን መካርቲ ለአሶሲየትድ ፕሬስ በሰጡት ቃል እሳቸውም ሆኑ ሌሎች አመራሮች የጥቃት አደጋ እንዳለ ያገኙት ምንም አይነት ማስረጃ እንደሌለ ገልጸዋል። በብሔራዊ ዘብ አባላት ላይ በተያዘው የደህንነት ማጣራት ሂደት አንድም ችግር እስካሁን አልተገኘም ነው ያሉት። የፍተሻ ሂደቱን ቀጥለን በእያንዳንዱ ለበዓለ ሲመቱ የተመደበ አባል ላይ ሁለተኛም ሶስተኛም ክትትል እናደርጋለን ሲሉ አመልክተዋል። በባለ ሲመቱ ለት መሳሪያ የያዙ ተሳታፊዎች የሚሰባሰቡበት ሰልፍ እያዘጋጁ ያሉ ወገኖች እንዳሉም ከደህንነት ምንጮች የተገኙ መረጃዎች ያመለክታሉ ሲሉ አክለው አስታውቀዋል። የደህንነት ስጋቱ ከፍተኛ ቢሆንም ጆ ባይደን የባለ ሲመታቸውን ስነ ስርዓት በተለመደው ስፍራ ለማከናወን ያቀዱት የጆ ባይደን አስተዳደር የኮሚኒኬሽንስ ሹሟ ኤቢሲ ቴሌቪዥን በሰጡት ቃል እንደ እቅዳችንና እንደምንጠብቀው ረቡዕ ዕለት ተመራጩ ፕሬዝዳንት በካፒቶል በመራባዊው በኩል ደጅ ላይ በቤተሰባቸው ታጅበው እጃቸውን መጽሐፍ ቅዱሱ ላይ አሳርፈው ቃለ መሐላቸውን ይፈጽማሉ ብለዋል። ዩናይትድ ስቴትስ የደህንነት አገልግሎት ለዚህ በዓለ ሲመት በደህና መከናወን ከአጋሮቹ ጋር ሆኖ ከአንድ አመት በላይ የሰራበት በመሆኑ ሙሉ እምነት አለን ሲሉ ኬት በደንፊልድ አክለው ተናግረዋል። ተሰናባቹ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ረቡዕ ዕለት አዲስ አስተዳደር ይሰየማል ብለው ቢናገሩ በምርጫው መሸነፋቸውን አምነው ለመቀበልም ሆነ ጆ ባይደንን እንኳን ደስ ያለው ለማለት ግን ፈቃደኛ አልሆኑም። በዩናይትድ ስቴትስ ሰላማዊ የስልጣን ሽግግርን ለማንጸባረቅ ላለፉት 160 አመታት የሚሰናበተው ፕሬዝዳንት በአዲስ ተመራጩ ፕሬዝዳንት በዓለ ሲመት ላይ የሚገኝበትን ልማድ ቸል ብለው በረቡዕ ስነ ስርዓቱ ላይ አልገኝም ነው ያሉት ትራምፕ። ምክትል ፕሬዝዳንቱ ማይክ ፔንስ ግን ይገኛሉ። ትራምፕ ረቡዕ ጠዋት በቀይ ምንጣፍ በታጀበ ስነ ስርዓት ኤርፎርስ 1 አውሮፕላን ላይ ተሳፍረው ፍሎሪዳ አትላንቲክ ውቅያኖስ ዳርቻ ወደሚገኘው ማረፊያቸው ሊሄዱ አቅደዋል። ይህ እቅዳቸው ነቀፋ አስከትሎባቸዋል። 5 ዲሞክራት የተወካዮች ምክር ቤት አባላት ቅዳሜነት ለተጠባባቂ የመከላከያ ሚኒስትሩ ክሪስቶፈር ሚለር እና ለጦር ኃይሎች የታማዦር ሹሙ ማርክ ሚሊ በላኩት ደብዳቤ ስነ ስርዓት ውጪ ለሆነ ስንብት ሚኒስቴሩ ምንም አይነት ወጪ ማውጣት የለበትም ሲሉ አሳስበዋል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። በኮቪድ-19 ዜናዎች የኮቪድ-19 ክትባት በተሻለ ፍትሃዊነት የማዳረስ ጥረት እንዲደረግ ባለጸጎቹ ሀገሮችም ክትባቶቹን ለድሆች ሀገሮች ማካፈል እንደሚገባቸው የዓለም የጤና ድርጅት ዋና ስራ አስኪያጅ አሳሰቡ። WHO ዋና ዲሬክተር ቴድሮስ አድሃኖም ዛሬ ለድርጅቱ ስራ አስፈጻሚ ቦርድ ስብሰባ ባሰሙት ንግግር በድሆች ሀገሮች ያሉ የጤና ሰራተኞችና በእድሜ የገፉ ሰዎች ሳይከተቡ ባለጸጎቹ ሀገሮች በተሻለ ጤናና በእድሜም ያልገፉ ዜጎች መከተባቸው ትክክል አይደለም ብለዋል ቴድሮስ አድሃኖም። ቢያንስ በ49 ከፍ ያለ ገቢ ያላቸው ሀገሮች እስካሁን 39 ሚሊዮን ክትባቶች ተሰጥተዋል ብለው ለማነጻጸር ከድሆች ሀገሮች መካከል ባንዷ 25 ሰው ብቻ መከተቡን ገልጸዋል። ዓለም የሞራል መንኮታኮት አፋፍ ላይ ነች። ይህ ውድቀት ደግሞ በድሃ ሀገሮች በዜጎች ህይወትና ኑሮ ዋጋ ያስከፍላል ብለዋል። ክትባትን እኩል ማዳረስ የሞራል ብቻ ሳይሆን የስትራቴጂና የኢኮኖሚም ግዴታ ነው ሲሉም አክለዋል። ይበንዴ እንዳለ የዩናይትድ ስቴትስ የተላላፊ በሽታዎች ግንባር ቀደም አዋቂ ዶክተር አንቶኒ ፋውቺ ተመራጩ ፕሬዝዳንት ጆ ባይደን በአስተዳደራቸው በመጀመሪያዎቹ 100 ቀናት ውስጥ 100 ሚሊዮን ሰዎች የኮቪድ-19 ክትባት ያገኛሉ ሲሉ ያወጡት ግዙፍ መርሃ ግብር በሚገባ ሊከናወን የሚችል ነው ሲሉ ተናገሩ። በዚህ እንዳለ ብሪታንያ የሀገሯን አዋቂ ሰዎች በሙሉ ማለትም ወደ 51 ሚሊዮን የሚጠጉ ዜጎቿን እስከ መጪው መስከረም ባለው ጊዜ ውስጥ በሙሉ እንከትባለን ስትል አስታውቃለች። ጀርሻም የሩሲያ መንግስት ነቃፊው አሌክሲ ናቫልኒ ትናንት እሁድ ማታ ሞስኮ ሲደርሱ በቁጥጥር ስር መዋላቸው ተሰማ። ሩሲያዊው ተቃዋሚ ፖለቲከኛ ናቫልኒ ባለፈው ነሐሴ ወር መመረዛቸውን ተከትሎ ለሕክምና ወደ ውጭ ሀገር ከተወሰዱ በኋላ ለመጀመሪያ ጊዜ ወደ ሀገራቸው መመለሳቸው ነበር። አድማጮች ለሰዓቱ ያለን ዜና በዚሁ አበቃል።
ወንጅታየን ለሰዓቱ ዓለም ዜና መሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ጥር 10 2013 ዓመተ ምህረት የከተራ በዓል በኢትዮጵያና ከኢትዮጵያ ውጪም ኢትዮጵያውያን የእምነቱ ተከታዮች ባሉባቸው አካባቢዎች በሙሉ በመከበር ላይ ይገኛል። በዓሉን ለምታከብሩ አድማጮቻችን በድጋሚ እንኳን ለበዓለ ጥምቀቱ አደረሳችሁ። በዚህ በዩናይትድ ስቴትስም ዛሬ ለቱ የጥቁር ህዝብ ነጻነት ታጋዩ ማርቲን ሉተር ኪንግ ጁኒየር ብሔራዊ የመታሰቢያ ቀን ነው። በልዩ ልዩ መንገዶች በመታሰብ ላይ ይገኛል። እለቱን አስመልክቶ የተሰናዳ ዝግጅት ቆየት ብለን እናቀርባለን። በዝግጅታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አቢር እስከ ማምራታችን አስቀድሞ ቆየት ብለው ከሚቀርቡት ቅንብሮች አንዱን ለቅምሻ እናሰማችሁ።
በቴሌቪዥንም ኢቨንቶችንም ሳይ የኢትዮጵያ ህዝብ ዳር እስከ ዳር በማለት በሚቻል ሁኔታ ለኮቪድ የሚገባውን ጥንቃቄ እያደረገ አይደለም። ምንም በትንፋሽ የሚሄድ የሬስፒሬተሪ ቫይረስ ወረርሽኝ ያለበት አገር አይመስልም። ሌላው ደግሞ ተስፋ አለ። የሚያልፍ ዝናብ አይምታ ነው የሚባለው።
ዶክተር አሰፋ መኮንን ጀጃ ይባላሉ። በዚህ በዩናይትድ ስቴትስ የሳምባና የጽኑ ህሙማን ከፍተኛ ሐኪምና በጤና ተቋማቸው የኮቪድ-19 ምላሽ አስተባባሪ ሊቀመንበርም ናቸው። በኢትዮጵያ የኮቪድ ይዞታ ዙሪያ በሚያተኩረው የምሽቱ ሐኪሞን ይጠይቁ ሁለተኛው አጋማሽ ይመለሳሉ። ጠብቋቸው አድማጮች። አሁን ወደ ዕለቱ አቢይ ርዕስ። ተመራጩ ፕሬዝዳንት ጆ ባይደን ከነገ በስቲያ ረቡዕ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ ምክር ቤት ህንጻ ደጃፍ 46ኛው የአሜሪካ ፕሬዝዳንት ሆነው ቃለ መሐላ ይፈጽማሉ። የፕሬዝዳንታዊውን የምርጫ ውጤት የሚቃወሙ የሀገር ውስጥ ጽንፈኛ ቡድኖችም በድጋሚ ሊያደርጉት ይችላሉ የተባለውን ሁከት ለመከላከል ልዩ የጸጥታ ጥበቃ መኖሩም ተመልክቷል። የአሜሪካ ድምጽ አዘጋቢ ሚሼል ኪዩኒ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
በዚህ ሳምንት የሚደረገው የጆ ባይደን 46ኛው ፕሬዝዳንታዊ በዓለ ሲመት በሰላማዊ መንገድ እንዲጠናቀቅ የታጠቁ ዘቦች ዝግጁ ሆነዋል። ቀድሞውንም በኮቪድ-19 ሳቢያና እንዲሁም ባለፈው የዩናይትድ ስቴትስ ምክር ቤት ህንጻ ላይ በተደረገው አመጽ የተነሳ ስነ ስርዓቱ በብዙ ነገሮች የተገደበ እንዲሆን ተደርጓል። የጆ ባይደን አስተዳደር ቡድን አባላት ግን ስነ ስርዓቱ የአሜሪካ ዲሞክራሲ የማይበገር መሆኑን ለመላው አሜሪካውያንና የዓለም ማህበረሰብ ግልጽ የምናደርግበት ዝግጅት ይደረጋል ብለዋል። የተመረጡ ፕሬዝዳንት ጆ ባይደን የዋይት ሃውስ ኮሙኒኬሽን ዳይሬክተር ኬት በዲንግፊልድ እንዲህ ይላሉ።
We're very much looking forward to President-elect Biden putting
ተመራጩ ፕሬዝዳንት ጆ ባይደን እንደ አውሮፓውያን አቆጣጠር ጥር 20 ቀትር ላይ እጃቸውን በመጽሐፍ ቅዱስ ላይ ጭኖ ለማየት እጅግ ጓግተናል።
ፕሬዝዳንት ዶናልድ ትራምፕ ጆ ባይደን ቃለ መሐላቸውን በሚፈጽሙበት ስነ ስርዓት ላይ ለመገኘት አላቀዱም። አለመገኘታቸው በአሜሪካ ታሪክ የመጀመሪያው ፕሬዝዳንት ያደርጋቸዋል። ይልቁንም ፕሬዝዳንት ትራምፕ የግላቸውን የስንብት ፕሮግራም ለማድረግ ያቀዱት ሜሪላንድ በሚገኘው የአንድሩ የጦር ሰፈር ውስጥ ነው። ከዚያ በኋላ ለመጨረሻ ጊዜ ኤር ፎርስ 1 በተባለው ልዩ ፕሬዝዳንታዊ አውሮፕላን ወደ ፓልም ቢች ፍሎሪዳ ይበራሉ። ፒው የጥናትና ምርምር ማዕከል ባሰባሰበው የህዝብ አስተያየት ፕሬዝዳንት ዶናልድ ትራምፕ ስራ ፈጻጸማቸውን አስመልክተው ከስልጣናቸው ሲሰናበቱ ያገኙት የህዝብ አስተያየት ድምጽ 29% ነው። ይህም በፕሬዝዳንትነት ዘመናቸው ከነበረ ሁሉ ዝቅተኛ ነው። በሌላም በኩል በተለያዩ የአሜሪካ ክፍለ ግዛቶች የሚገኙ የምክር ቤት ህንጻዎችም ላይ ተመሳሳይ የተቃውሞ አመጾች ይካሄዳሉ በሚል ጥበቃዎች መጠናከራቸው ተነግሯል። ለምሳሌ በዋሽንግተን ክፍለ ግዛት ኦሎምፒያ ከተማ የሚገኘው ምክር ቤት ህንጻ በትላልቅ መከለያዎች ታጥሯል። በዚች ከተማ ነዋሪ የሆኑት ጆ ስለ ሁኔታው እንዲህ ይላሉ።
መቼስ ምን ይደረጋል? አሜሪካዊ ማለት ምን ማለት እንደሆነ እውቀቱ የሌላቸው ሰዎች ዲሞክራሲያችን ላይ ጥቃት እንዳይፈጽሙ ለማገድ ሲባል በዚህ ሰዓት እነዚህ አጥሮች መኖራቸው እጅግ በጣም ያሳዘነ ነገር ነው።
ጆን ሄሴ የተባሉት ሌላው የኦሎምፒያ ነዋሪ ደግሞ የትራምፕ ደጋፊ ሲሆኑ የሚከተለውን ብለዋል።
The fences and stuff are against people like me. Because what's happened here is
ይህ አጥርን የመሳሰሉት ነገሮች እንደኔ አይነት ሰዎችን ለመቃረን የተደረጉ ናቸው። ይህም የሚያሳየው መንግስት በአብዛኛው አሜሪካውያን ዘንድ ምርጫው ህጋዊ ነው ተብሎ የማይታመን መሆኑን ማወቁ ነው። ይህን የሚያደርጉት ከአብዛኛው አሜሪካውያን ፍላጎት ውጪ የተደረገውን ምርጫ ለመከላከል ነው። የተሰረቀውን ምርጫ ለመከላከል ሲሉ አጥሮችን እያጠሩ የታጠቁ ጠባቂዎችንም እያመጡ ነው።
በበዓለ ሲመታቸው ወቅት ለተከፋፈለችው አሜሪካ ንግግራቸውን የሚያሰሙት ተመራጩ ፕሬዝዳንት ጆ ባይደን አንድነት ላይ ያተኮረ ንግግር ያደርጋሉ ተብሎ ተገምቷል። የባይደን ዋይት ሃውስ የኮሙኒኬሽን ዳይሬክተር የሆኑት ኬት በደንፊልድ እንዲህ ይላሉ።
I think you can expect that this will be a moment where President-elect Biden will really work to
በዚህ አጋጣሚ ተመራጩ ፕሬዝዳንት ጆ ባይደን ሁኔታዎችን በመቀየር የተከፋፈለችውን ሀገርና ላለፉት 4 አመታት የተረጨውን ጥላቻ ወደ መልካምና በጎነት ይቀይራሉ። ሀገሪቱንም ብሩህ ተስፋ ወደ ተሰነቀበት ራዕይ መርተው ሁላችንም በአንድነት መስራት እንድንችል የወደፊቱን መንገድ ያመላክቱናል ብዬ አስባለሁ።
በኮቪድ-19 ወረርሽኝና በዓለም ረጋጋት መካከል አዲስ መሪ ለመቀበል ፕሬዝዳንታዊ በዓለ ሲመት የምትታከናውን አገር ለአሜሪካና ለዓለም የተለየ መልእክት ለማስተላለፍ በዝግጅት ላይ ትመስላለች። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
መጪውን አገራዊ ምርጫ ለማካሄድ የተመቻቸ ሁኔታ እንደሌለ የገለጹት የአሜሪካ ድምጽ ያነጋገራቸው የተፎካካሪ የፖለቲካ ፓርቲ አመራሮች ይሁንና በህዝብ ዘንድ ተቀባይነት ያለው መንግስት ለመመስረት በቀረው ጊዜ ውስጥ ተከታታይ ውይይቶች እንዲደረጉ ሲሉ አሳስበዋል። አስቴር ምስጋናው ዝርዝሩን ይዛለች።
የኢትዮጵያ ብሔራዊ ምርጫ ቦርድ መጪውንና ስድስተኛውን ሀገራዊ ምርጫ ለማካሄድ ባወጣው ይፋዊ የጊዜ ሰሌዳ መሰረት ግንቦት 28 2013 ዓ.ም የድምጽ መስጫ ቀን እንዲሆን ወስኗል። ገዢው ፓርቲ ብልጽግና ይህንን የጊዜ ሰሌዳ ተቀብሎ ምርጫውን ለማካሄድ የሚያስችሉ የተለያዩ ፕሮግራሞችን አውጥቶ እየተንቀሳቀሰ መሆኑን አስታውቋል። አንዳንድ የተፎካካሪ ፓርቲ አመራሮች በበኩላቸው ኢትዮጵያ አሁን በመትገኝበት ሁኔታ ምርጫ ለማድረግ የሚያስችል ምቹ ሁኔታ አለመኖሩን ጠቅሰው ምርጫውን ለማካሄድ የተቻለው ማድረግ እንደሚያስፈልግ ይናገራሉ። ከነዚህ ውስጥ አንዱ የትግራይ ዲሞክራሲያዊ ፓርቲ ትዴፓ ሊቀመንበር ዶክተር አረጋይ በርሄ ኢትዮጵያ በብዙ ችግሮች ውስጥ በተወጠረችበት በአሁኑ ሰዓት ምርጫ ለማካሄድ አስቸጋሪ መሆኑን ጠቅሰው ነገር ግን መንግስት በአንድ በኩል ህግን እያስከበረ በሌላ በኩል ደግሞ ምርጫውን ለማካሄድ መጣር እንዳለበት ያስገነዝባሉ።
የተረጋጋ ምርጫ ለማካሄድ ብዙ ተግዳሮቶች ያሉ ይመስለኛል። በተለይ የኛ ክልል ትግራይ ክልል ማለቴ ነው። ገና ሁኔታው ወደ ፈለግንበት ቦታ ተንቀሳቅሰን አላማችንን ለህዝቡ ለማስረዳት የምንችልበት ሁኔታ ገና አልተመቻቸም። አልፎ አልፎም በሌሎች ክልሎች ተመሳሳይ ችግሮች አሉ። መተከል አካባቢ አይነት እንደምታዩ ማለት ነው እንደምታቂው። ስለዚህ መንግስት ተከታትሎ አይቶ በሀገሪቱ ያለውን አጠቃላይ ሁኔታ ለህዝብ ማስረዳት ይጠበቅበታል። ህዝቡም መንግስት የሚያደርገውን ሰላምን የማረጋጋት ጥረት ሙሉ በሙሉ ደግፎ ሰላምን የሚያውቁ ኃይሎች እዛም ያሉ ሁሉም ጋር ያሉ ለመንግስት አሳልፎ እየሰጠ ሰላሙን እንዲረጋጋ ማድረግ ይጠበቅበታል።
የአማራ ዲሞክራሲያዊ ንቅናቄ አብን ሊቀመንበር አቶ በለጠ ሞላ ደግሞ በህዝብ ዘንድ ተቀባይነት ያለው መንግስት ለመመስረት ያለው ጊዜ አጭር ቢሆንም ተከታታይ ሀገራዊ የንግግር መድረክ በመላ ሀገሪቱ መካሄድ እንዳለበት ያሳስባሉ።
ኢትዮጵያ ውስጥ ያለው አሁን ነባራዊ ሁኔታ አይደለም ምርጫ ለማድረግ ዜጎች በየለቱ በጅምላ የሚገደሉበት የሚሳደዱበት የሚፈናቀሉበት ሁኔታ ነው ያለው። ቢያንስ ለነገ ሰላም ለነገ ሀገራዊ መረጋጋት ቅቡልነት ያለው በህዝብ የተመረጠ መንግስት መምጣት መቻል አለበት። ምርጫ ህጉ ላይ ምርጫ ፖሊሲው ላይ የማሻሻያ ፈጣን እርምጃዎችን አድርጎ የተሻለ ሁኔታ እንዲፈጠር ማድረግ መቻል አለበት። አንድ ሁለተኛ አሁንም ፈጣን የሆኑ ሀገራዊ መግባባት እንዲፈጠር ያው ናሽናል ዲያሎግ የረጅም ጥረት ቢሆንም ወደ ምርጫ ከመግባታችን በፊት የንግግር የጋራ ፎረም የንግግር መድረኮች ተፈጥረው መንግስት ራሱንም ጭምር ሂስ የሚያደርግበት ሌሎችንም ያዳምጥበት ሌሎችም ራሳቸውን የሚያዳምጡበት የተሻለ ሁኔታ እንዲፈጠር ቁርጠኛ ሆነው ወደ ምርጫ ሊገቡ የሚያስችላቸውን ሁኔታ ያን ሚና መጫወት አለባቸውና ጊዜው አጭር ነው። ልክ ነው። በዚህ አጭር ጊዜ ውስጥ ምንም አይሰራም ተብሎም አይወሰድም። መሰራት የሚችሉ ስራዎች መሰራት አለባቸው።
ዶክተር አረጋዊ ኢትዮጵያ ካለችበት ቀውስ እንድትወጣና ወደ ተረጋጋ ሁኔታ እንድትገባ ለማድረግ ከፓርቲዎች ብዙ እንደሚጠበቅ ተቆመዋል።
የህዝብ ወኪሎች ነን ነው የሚሉት ተፎካካሪ ፓርቲዎች። ስለዚህ የህዝብ ወገን ከሆኑ ወገንነታቸውን ለሰላም ያላቸውን ትጋት ወገንነትን በተግባር ማሳየት አለባቸው። ጥግ ይዘው ቆይተው ምረጡን ቢሉ ትርጉም የለውም። አሁን እሳቱ ላይ የገቡ ከህዝቡ ጋር ሆነው ሰላም የሚጠብቁበት መንገድ መፈለግ አለባቸው።
የአብኑ አቶ በለጠ ሞላም ቢሆኑ የጊዜውን ማጠር ከግምት ውስጥ አስገብተው ቢሆንም ግን የሚሆነውን ነገር አብረን በማድረግ መረጋጋትን ማምጣት አለብን ይላሉ። የኦሮሞ ነጻ አውጪ ግንባር ኦነግና የኦሮሞ ዲሞክራሲያዊ ግንባር ኦዴክ መስራችና የቀድሞ መሪ በአሁኑ ሰዓት ደግሞ ራሳቸው ፓርቲ ከመምራት ስራ በጥሮታ ቢያገሉም ለሀገር ይበጃል በተባሉ ጉዳዮች ላይ የኢትዮጵያ ሁኔታ ከሚያሳስባቸው ሌሎች ሰዎች ጋር ተሰባስበው እያገለገሉ እንደሚገኙ የሚናገሩት አቶ ሌንጮ ለታ ማስረዘምም ሆነ ማሳጠር የማይቻልን የዘንድሮ ምርጫ በሰላማዊ መንገድ ለማካሄድ መንግስት ተከታታይ ሀገራዊ የንግግር መድረኮችን ማመቻቸት አለበት ብለዋል።
ሀገሩ ዝግጁ ነው ለምርጫ? በኔ እይታ ዝግጁ አይደለም። አንደኛ ነገር መረጋጋት የለም። ልዩ አካባቢ በሰሜኑ ክፍል የተጀመረው የህግ ማስከበር እርምጃ አልተጠናቀቀም። በሌሎችም ክልሎች ግጭቶች አሉ። እነኚህ ግጭቶች ሳይፈቱ ወደ ምርጫ መሄድ አደጋች ነው። አንድ ሁለተኛ ወዴት ነው የምንሻገረው በሚለው ጥያቄም ላይ የፖለቲካ ድርጅቶች ስምምነት የላቸውም እና ይሄ በጣም አደጋች ነው የሚሆነው። አሁን የሚመጣው ምርጫ ካለፈው ትንሽ የሚሻል ከሆነ አጥጋቢ ነው የሚል እምነት አለኝ። ሙሉ በሙሉ ነፃና ፌር የሆነ ምርጫ ለማካሄድ ሁኔታው ተመችቷል የሚል እምነት የለኝም። ነገር ግን ካለፈው 100% አንድ ፓርቲ ካሸነፈ የተሻለ ቢሆን አንድ እርምጃ ወደፊት ይሆናል። በዛ ላይ የገነባን መሄድ እንችላለን የሚል እምነት ነው ያለኝ።
ተፎካካሪ የፖለቲካ ፓርቲዎችም ዲሞክራሲ በአንድ ጀንበር እንደማይመጣውቀው ሀገርን ለማዳን ትዕግስት እንዲኖራቸውም ጠይቀዋል።
አሁን ምርጫውን ማስደገና ማስተላለፍ በጣም አደገኛ ነው የሚሆነው። እንዲያውም ኢትዮጵያ ፖለቲከኞች ትዕግስት የላቸው። እኔም ትዕግስት አልነበረኝም። ስላረጀሁ ነው አሁን ስለ ትዕግስት የማወራው እንጂ እኔም አልነበረኝም። ስለዚህ በአንድ ሌሊት ዲሞክራሲ የሚገነባ ይመስላቸዋል። ዲሞክራሲ ግን ጊዜ ፈጅቶ ህብረተሰቡም ተቀይሮ ተቋማትም ተደራጅተው ሲሆን ብቻ ነው ዲሞክራሲ የሚመጣ።
ቀደም ብለው እንደጠቀሱት የኛ ሀገር የፖለቲካ ፓርቲዎች ትግስተኛ አይደሉም፣ መታገስ አይችሉም። አሁን ችግሮች ተደቅነዋል። ምርጫ ለማካሄድ የፖለቲካ ፓርቲዎች ምን ማድረግ አለባቸው?
አገር አቀፍ ውይይት ማካሄድና የተሻለ ስምምነት ላይ መድረስ። በተጨማሪ ወዴት ነው የምንሻገረው በሚለውም ላይ ስምምነት የለንም። ወደፊት ለማድረግም እንደሚፈልጋል፣ ወደ ኋላ ያለፈው ስርዓት ለመመለስ የሚፈልጋል። በእነኚህ መካከል ኮምፕሮማይዝ ያስፈልጋል። በኢትዮጵያ ደግሞ ኮምፕሮማይዝ ማድረግ በጣም በጣም ከባድ ነው። እንደ መንግስት ህግ ማስከበር አለበት። ይሄ የመንግስት ኃላፊነት ነው። ነገር ግን ህግን በማስከበር ሳቢያ ተቃዋሚዎቹን መጉዳት የለበት። በህጉ መሰረት ብቻ ህግን ማስከበር መልመድ ማስለመድ አለበት። ይሄ ነው የሚጠበቀው።
በተፎካካሪ የፖለቲካ ፓርቲዎች የተነሳውን ሐሳብና ተጨማሪ መረጃ እንዲሰጡኝ የብልጽግና ፓርቲ አመራሮችን አስተያየት ለማካተት ያደረኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚተላለፈውን ዝግጅታችንን ነው። በዛሬው ዕለት በኢትዮጵያና ኢትዮጵያውያን የሚኖርባቸው የተለያዩ ሀገሮች በመከበር ላይ ያለውን የከተራ በዓል አስመልክቶ የደረሱን ዘገባዎች ናቸው በተከታታይ የሚቀርቡት። ናኮር መልካ በአምቦ ያለውን የከተራ በዓል አከባበር አስመልክቶ ተከታዩን አጠናቅሯል።
ዛሬ በአምቦ ከተማ የጥምቀት ዋዜማ ከተራ በዓል በድምቀት ተከብሮ ውሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ሸዋ ዞን አገረ ስብከት ምክትል ሥራ አስኪያጅ ቀሲስ ታምሩ እሸቱ ስለ ከተራ ክብረ በዓል እንዲህ ብለዋል።
የከተራ በዓል ከተረ ከሚለው ቃል የመጣ ነው። ከተረ ማለት ገደበ፣ አጠረ፣ ያዘ እና የሚመሳሰለው ትርጉም ያለው ድሮ ቃሉ ከግዕዝ የተገኘ ነው። ይህም የሚያሳየው የዮርዳኖስን ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጥቶ በቅዱስ ዮሐንስ መጥምቁ እጅ እሱ ሰማያዊ ሆኖ በምድራዊ እሱ ጌታ ሆኖ በባሪያው እጅ የተጠመቀበት ትህትናን እና ራስን ዝቅ አድርጎ ለሰዎች ልጆች ፍቅር ማሳየት እንደሚገባ እሱ እንደተጠመቀ መጠመቅ እንደሚገባ የሚያሳየንና የስላሴ አንድነትና ሶስትነት ከሚታወቀው በላይ ጎልቶ እንዲወጣ ያሳየ ታላቅ ምስጢር የተገለጠበት መንፈስ ቅዱስም በእርግብ አምሳል ተጠምቆ ከወጣ በኋላ ካረፈበት በኋላ ሰማይ ተከፈተ ይላል። አገራችን በሰማይ ነው እንደተባለ ሰማያዊ አገራችንን ያየንበት የዕዳ ደብዳቤያችን የተቀደደበት በዮርዳኖስና በሲኦል ያለው በዮርዳኖስ ያለው ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጥቶልና ነፃ የወጣንበት የነፃነት በዓል ስለሆነ ሌሎችን ነፃነት ማሳጣት የለብንም ነው የምለው።
ህዝበ ክርስቲያኑም በዓሉን ሲያከብር ማድረግ አለበት ያሉትን አሳስቧል። ቀሲስ ታምሩ
የዛሬ 1983 ዓመት በ30 ዓመቱ የተጠመቀው ጌታችን መድኃኒታችን ኢየሱስ ክርስቶስ እንድንዋደድ ፍቅርን የገለጸበት ነፃነትን የሰጠበት አንድነትን አንድ ያደረገበት አንድነት የነፃነት የፍቅር ተምሳሌት የሆነ ጥምቀትን ስናከብር በጥላቻ ከሆነ ትርጉሙ አልገባንም ማለት ነውና የዛሬ 1983 ዓመት የተከበረው ጥምቀት ዛሬ እንደተከበረ አድርገን ታቦቱን በጌታችን ምሳሌ ዮርዳኖስ ከተራውን ደግሞ በዮርዳኖስ ምሳሌ ካህናቱን በዮሐንስ ምሳሌ አድርገን ስናከብር እንግዲህ እጅግ በጣም ይደንቅ ነው። በመንፈስ ቅዱስ ተጠብቆ የቆየ ስለሆነ ነውና በዚህ መልኩ በዚህ መንፈስ ውጪንም መጣጣም እንዳለ ሆኖ ልብንም በማጠብ አፍን መሸበቡ እንዳለ ሆኖ አፍን ከክፉ በመጠበቅ ጥምቀት የነጻነት ጥምቀት የፍቅር ጥምቀት የአንድነት ምሳሌ መሆኑን ዛሬም ሆነ ነገ በዚሁ መልኩ ማክበር አለበት የሚል መልእክቴንም በዚህ አጋጣሚ አሳልፋለሁ።
ህዝበ ክርስቲያኑ የከተራንም ሆነ ነገ የሚከበረውን የጥምቀት በዓል ሲያከብር የጤና ባለሙያዎች እንደሚመክሩት ራሱን ከኮሮና ወረርሽኝ እየጠበቀ መሆን እንደሚገባውም መልእክት አስተላልፈዋል። በክብረ በዓሉ ላይ የአምቦ ከተማ ህዝበ ክርስቲያን በተለይም የኦርቶዶክስ ተዋሕዶ እምነት ተከታዮች በተለያዩ ሃይማኖታዊ ስርዓቶች ለፈጣሪ ምስጋና እያቀረቡ 6 ታቦቶችን አጅበው ወደ ተዘጋጀው ጥምቀተ ባህር ያቀኑ ሲሆን ስላላቸው ማስተያየት እንዲያቋድሰውናል።
እንኳን አደረሰሽ።
እንኳን አብሮ አደረሰሽ።
ምንም አልበል።
ሸዋዬ ተገይም።
እንዴት ነው ከተማ?
ሃይማኖታዊ ስርዓቱ እንደምትመለከተው በሚያምር ሁኔታ እየሄደ ነው። እና ሁሉም በሚያምር ሁኔታ ልብሱን ለብሶ ወጥቷል። እኛም ልጆቻችን ይዘን ወጥተን እና በጣም ደስ ይላል።
ሸነጌ ይባላል። እንዴት ነው በአምቦ የጥምቀት ዋዜማ ከተማ?
እግዚአብሔር የተመሰገነ ይሁን። ያው እንደምታዩ በሰላም ታቦት ወጥቶ እየገባ ነው እና አሁን ያለው አምቦ ላይ የተረጋጋ ነው። እግዚአብሔር የተመሰገነ ይሁን። ምንጊዜም የእግዚአብሔር ስም ቢጠራ ጥሩ ነው። እንደምነታችንም ጥሩ ጥሩ ነገር ያየን ወጣቱም አዛውንቱም ሰክኖ አገሪቷም ደግሞ ተረጋግተ ነው ያለች።
የኮሮና ወረርሽኝን አስቀድሞ ለመከላከል የተደረገው ጥንቃቄን በተመለከተም ተከታዩም ብለዋል። ከነዋሪዎቹ መካከል
ያው ማክሰለም አረጋችኝ
ሌላ ሰው
ያው አንድ ላይ እንትን ብሎ መሄዱም ያው እንግዲህ እኛም ራሳችንን መጣበቅ ጥሩ ነው፣ ግን እናረጋለን አረጋለሁ እዚህ ውስጥ አለ ማክሱ
ማክሱ ይደሳል።
አዎ
ትንሽ እሱ ያው ለቀቅ ያለ ነገር አለ፣ ያው እንደምታየው ነገር ነው። ያው ማክስ ትንሽ ንዝላልነት አለ፣ ትንሽ ጠበቅ ያለ ነገር እሱ ላይ አልተሰራም።
ምን መደረግ አለበት ይላል።
የግድ እንግዲህ ህዝባችንም ያው ከዚህ በሽታ ራሱን ጠብቆ ቢተኩር ጥሩ ነው ለዚህ
ኮሮናን በተመለከተ እንግዲህ ህዝቡ ከኔ ጀምሮ ብዙ ጥንቃቄ እያደረግን አይደል? እንታሰብበት ያው ከሃይማኖታዊ አንጻር ደግሞ ህዝቡ እምነት ካለን ያው አይነካንም የሚል ነገር ስላለ ያ ነገር ነው ይመስለኛል ያዘናጋው። ስለዚህ መጠንቀቅ
በዓሉ ሲከበር ከሚስተዋለው የሃይማኖታዊ ስርዓት በተጨማሪ የወጣቶችም ባህላዊ ጭፈራ ቀልብ ይስብ ነበር። ክብረ በዓሉ ነገ በሚከበረው የጥምቀት በዓል አከባበር የሚቀጥል ሲሆን የዛሬው የከተራ በዓል በአባቶች ቡራኬና በእልዳ በሰላም ተጠናቋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
በዚህ በዩናይት ስቴትስ ያሉ አብያተ ክርስቲያናትም በኮቪድ ወረርሽኝ ሳቢያ ባለው የእንቅስቃሴና በአንዳንድ ቦታዎችም የመሰባሰብ ገደብ ሳቢያ እንደየግዛቶቹ ሕግ አነስተኛ ቁጥር ካለው ምዕመን ጋር በመሆን በዓሉን ለማክበር ተዘጋጅተዋል። በዚህ በዋሽንግተን ዲሲ ያሉ አብያተ ክርስቲያናትም እያንዳንዳቸው ቁጥሩ 50 በሚደርስ ሰው ታጅበው እንደሚወጡ ነው የተገለጸው። ቀሪው ምዕመንም የበዓሉን ስነ ስርዓት በኢንተርኔት አማካኝነት በቤቱ ሆኖ እንዲታደም ጥሪ ተላልፏል። የደንገረሞ በዓሉን አስመልክቶ በኢትዮጵያ ኦርቶዶክስ ቤተክርስቲያን በሰሜን አሜሪካ የዋሽንግተንና አካባቢው ሀገረ ስብከት ሊቀ ጳጳስ አቡነ ፋኑኤልን አነጋግራ ተከታዩን ይዛ ቀርባለች።
መንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ለምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ሆናችሁ ምዕመናንና ምዕመናት በሙሉ እንዲሁም የክርስትና እምነት ለምትከተሉ ወገኖቻችን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት በሰላምና በጤና በሕይወት በበረከት ጠብቆ እንኳን አደረሳችሁ።
ብፁዕነታቸው የዘንድሮ አውደ ዓመት የኮሮና ቫይረስ ባጠላበት ጥላ ምክንያት ምዕመናኑ በድረገጽ እንዲከታተሉ መገደዳቸውንም አስታውቀዋል።
በሰሜን አሜሪካ በተለይም እንግዲህ እኔ ባለሁበት የዋሽንግተን ዲሲና አካባቢው ሀገረ ስብከት የዘንድሮንም በዓል እንግዲህ በዚህ በእኛ ሀገረ ስብከት በህብረት ማክበር አልቻልንም። ፈቃድ እግዚአብሔር አልሆነም፣ በዚህ በወረርሽኙ ምክንያት ማለት ነው። ስለዚህ በእያንዳንዱ ደብር ፈቃድ ያለ ናቸው ያገኙ 20-30-50 ሰው ይዘው በዓሉ እንዳይታጎል ያው ስነ ስርዓቱ ከዋዜማው ከከተራው ከዛሬ ከሰዓት በኋላ ጀምሮ ፈጽመዋል ማለት ነው። እና በህብረት ማክበር ያው አልቻልንም። ነገር ግን በተናጠል ጥቂት ምዕመናን በተገኙበት ይከበራል። አብዛኛው ህዝብ ያው እንደተለመደው ኦንላይን በመከታተል ስነ ስርዓቱን ይካፈላሉ ማለት ነው። በዚህ መልክ ነው የምናከብረው።
ብፁዕ አቡነ ፋኑኤል የጥምቀት በዓል የድህነት በዓል መሆኑን በማስታወስም የሰላም ጥሪም አድርገዋል።
ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአትና በደል ኖሮበት ሳይሆን ለእኛ አርአያና ምሳሌ ለመሆን ለእኛ ትህትናን ለማሳየት ነው በዮሐንስ እጅ የተጠመቀው። ሁለተኛውና ደግሞ ዋናው ምክንያት ጥንተ ጠላታችን ሰይጣን ዲያብሎስ አዳም አባታችንና ሔዋን እናታችንን አዳም ገብሩ ለዲያብሎስ ሔዋን አመፁ ለዲያብሎስ ብሎ በእምነ ሩካብ ላይ ጽፎ በዮርዳኖስ ወንዝ የደበቀው የዕዳ ደብዳቤ ነበርና መድኃኒታችን ኢየሱስ ክርስቶስ ያንን የዕዳ ደብዳቤ የቀደደበት የእግዚአብሔር ልጆች የሆንበት ታላቅ በዓል ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይህንን በዓል ስናስብና ስናከብር እኛም የሌላውን በደል በመቅደድ በመሰረዝ በይቅርታ ልናከብረው ይገባል። ዛሬ ከምንጊዜውም በላይ በሀገራችን ላይ ይቅርታ አስፈላጊ ነው። በየቀኑ ደም የሚፈስባት ምድር ሆናለችና ሰዎች በሆነውም ባልሆነውም ቂምና በቀል የሚቆጥሩበት ዘመን ሆኗል። በጎጥ የሚለያዩበት ዘመን ሆኗል። ሰይጣን ዲያብሎስ በምድራችን ላይ ይህንን ክፉ ሀሳብ ዘርቷል። ስለዚህ ሁሉም ሰው ይሄን ክፉ ሐሳብ የሚያስወጣበት እንዲያለውን ክፉ ሐሳብ ከውስጣችን እናውጣ። ይሄንን የሃጣት የመለያየት ካባ አውልቀልን ተልገባናል። ስደት ሞት ለሀገራችን ለህዝባችን የመጨረሻ ሊሆን ሊቆም ይገባል። እግዚአብሔር ወገኖች ከዚህ ከመስተደር ከማስፋደር ከመግደል የሚያጠፍ ማንኛውም አካል የለም። ስለዚህ በኢትዮጵያ ያላችሁ መንግስትን ይሉዩ ተፎካካሪ ፓርቲዎች ሁሉ ይሄንን ነገር ቆም ብላችሁ በማሰብ ለህዝባችሁ በጎ የሚሆነውን ነገር ልትሰሩና ህዝባችሁን ልትጠብቁ ይገባችኋል። ከእንዲህ አይነት ክፉ ሐሳብን ካዘኑ ድርጊቶች ልንቆጠብ ይገባናል። እኛንም የሚያጣሉ የሐሰት ትርክቶች ያሉትን በሙሉ ጽሑፎች ልናስወግድ ይገባናል። አንድ የሚያደርገን ነገር ላይ እናተ ወደ አንድነት ልንመጣ ይገባናል። ሞት በምድራችን ላይ ይብቃ። ስለዚህ የትህትና ባለቤት መድኃኒታችን ኢየሱስ ክርስቶስ ከሱ ትህትና እንማር። እኛ ጽሑፎች እንሁን።
ብፁዕነታቸው አያይዘውም ኮቪድ-19ን በተመለከተ ኢትዮጵያውያን ትኩረት ሊሰጡት እንዲገባና ጥንቃቄ እንዲያደርጉም ጨምረው መልእክት አስተላልፈዋል።
ወገኖቼ ፈዋሹ እግዚአብሔር ቢሆንም ራሳችን መጠበቅ ያስፈልጋል። ራሳችን መከላከል ያስፈልጋል። በዚህ በወጩም ዓለም ያለ ነው ይሄው እንደምናየው በሽታው እጅግ በጣም ከፍቷል ጨምሯል። መልኩንም ቀየረ እየተባለ እየተነገረ ነው። ጠንከር ያለም እየመጣ ነው እየተባለ ነውና ሁሉም ሰው ራሱን በመጠበቅ ሊያከብረው ይገባል። ስለዚህ ለወገኖቻችን ለድሆች በማዘን በመራራት የታሰሩትን በመጠየቅ የታመሙትን በማጽናናት ለተቸገሩ ሁሉ እጃችንን በመዘርጋት ይሄንን በዓል ልናከብረው ይገባናል።
ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ዛሬ የማርቲን ሉተር ኪንግ ጁኒየርን ብሔራዊ መታሰቢያ በማክበር ላይ ይገኛሉ። በዘንድሮ በዓል ባለም አቀፉ የኮቪድ ወረርሽኝ ሳቢያ አብዛኞቹ ዝግጅቶች በበይነ መረብ ወይም በኢንተርኔት አማካኝነት እንዲሆኑ በተደረገበትና አዲሱ ተመራጭ ፕሬዝዳንት ጆ ባይደን ቃለ መሐላ በሚፈጽሙበት ወቅት ሊከሰት ይችላል ተብሎ በተጠበቀው የፖለቲካ ሁከት ስጋት ውስጥ ነው እየተከበረ ያለው። ይህንኑ ዕለት አስመልክቶ ሜጋን ዱዞር ያጠናቀረችውን ዘገባ ስምኝሽ የቆየ እንደሚከተለው ታቀርበዋለች።
በየዓመቱ ጥር በገባ በሶስተኛው ሰኞ አሜሪካኖች እንደ አውሮፓውያን አቆጣጠር በ1950ዎቹና በ1960ዎቹ ውስጥ የነበረውን መከፋፈል በመቃወም እንዲሁም ለጥቁሮች እኩልነትና የመመረጥ መብት ሲታገል ህይወቱ ያለፈውን የሲቪሎች መብት መሪ ያከብሩታል። በተለምዶም ኪንግ በህይወት በነበረ ጊዜ የሰራቸውን ስራዎች ለማሰብ ሰዎች የማህበረሰብ አገልግሎት በመስጠት ያከብሩት ነበር። ነገር ግን የኮሮና ቫይረስ ወረርሽኝና በመላው የአሜሪካ ከተሞች ሊፈጠር ይችላል ተብሎ በተሰጋው የፖለቲካ ሁከትና በጥብጥ ምክንያት የዘንድሮ ክብረ በዓል እንደቀድሞ በድምቀት አይከበርም። የዛሬው ቀን እየታሰበ ያለው ተመራጩ የአሜሪካ ፕሬዝዳንት ጆ ባይደን ቃለ መሐላ ከሚፈጽሙበትና ባለፈው ሳምንት የፕሬዝዳንት ዶናልድ ትራምፕ ደጋፊዎች የአሜሪካ ምክር ቤትን ጥሰው በመግባታቸው የአምስት ሰዎች ህይወት በጠፋበት ሁከት ምክንያት 25000 የአሜሪካ ብሔራዊ ጋርድ ወታደሮች ጥበቃ ከሚያደርጉበት የስልጣን ርክክብ ስነ ስርዓት ሁለት ቀን ቀደም ብሎ ነው። የፌደራል ባለስልጣናት እንደተናገሩት ከዚያ ሁከት ውስጥ ከተሳተፉት መካከል የነጭ አክራሪዎች ይገኙበታል። ተጨማሪ ሁከቶች በዋሽንግተንና ሌሎች ከተማዎች ሊፈጠሩ እንደሚችሉም አስጠንቅቀዋል። በዚህም ምክንያት የፕሬዝዳንቱ ቃለ መሐላ የሚፈጸምበት ቀን መዳረሻ አንስቶ በዋሽንግተን የሚገኘው ብሔራዊ የመሰብሰቢያ ስፍራ ለህዝብ ዝግጁ ሆኖ ተደርጓል። የከተማዋ የህዝብ አመላለሻ ትራንስፖርት አገልግሎትም በከፍተኛ ሁኔታ እንዲቀንስ ተደርጓል። በዛሬው ዕለት ማርቲን ሉተር ኪንግን በሚዘክረው በዓል ላይ በዋሽንግተን አንዳንድ አካባቢዎች የማህበረሰብ አገልግሎቶችን የሚሰጡ የተወሰኑ ስራዎችን ቢሰሩም አዘጋጆቹ የኮሮና ቫይረስ ርጭትን ለመክታት የወጡ ርቀትን የመጠበቅ መመሪያዎችንና ያልተፈቀዱ አካባቢዎችን ታሳቢ ባደረገ መልኩ እንዲሆኑ አድርገዋቸዋል። በቨርጂኒያ ክፍለ ግዛት ሬስተን ከተማ የሚገኙ ነዋሪዎች ደግሞ 36ኛውን የኪንግ መታሰቢያ በዓል አካባቢያቸውን በማጽዳትና በመጠለያዎች ውስጥ ለሚኖሩ ቤት አልባ ሰዎች ምሳ በማዘጋጀት አክብረዋል። ሌሎች ደግሞ ለኪንግ የተዘጋጁ መታሰቢያዎች በድረ ገጽ አማካኝነት እንዲሆኑ አድርገዋል። በዋሽንግተን የሚገኘው ፎልጀርስ ቲያትር ከኪንግ ንግግሮች የተወሰዱ ንባቦችን ሲያቀርብ የአፍሪካን አሜሪካን ታሪክና ባህል ያዘው ብሔራዊ ሙዚየም ደግሞ በድህረ ገጽ የሚተላለፍ ነጻ የሙዚቃ ኮንሰርት አዘጋጅቷል። ማርቲን ሉተር ኪንግ የተወለደበት የጆርጂያ ክፍለ ግዛት አትላንታ ከተማ የሚገኘውና የተወለደበት መኖሪያ ቤት ያረፈበት ብሔራዊ ፓርክም እንዲሁ በዓሉን በድህረ ገጽ አማካኝነት አክብሯል። ቦታው የኮሮና ቫይረስ ከጀመረበት ከመጋቢት ወር አንስቶ እስካሁን ለህዝብ ዝግ እንደሆነ ነው። ኪንግ በህይወት በነበረበት ጊዜ ላካሄዳቸው የሲቪል መብት እንቅስቃሴዎች ስኬት ዋና ቁልፍ መሰረቱ ሰላማዊ ተቃውሞን ማካሄዱ ነው። ለዚህም ትልቅ አርአያ የሆኑት ተመጋንዲ እንደሆኑ ኪንግ ተናግሯል። ኪንግ ያካሄዳቸው ሰላማዊ እንቅስቃሴዎች በበርሚንግሃምና አላባማ ፖሊሶች የትምህርት ቤት ተማሪዎች ያደረጉትን ሰልፍ ለመበተን በተጠቀሟቸው ውሻዎችና የእሳት ቱቦዎች ተፈትኗል። በ1965 አላባማ ላይ የተደረገው ሰልፍም ፖሊሶች ባደረሱት ትንኮሳ ምክንያት በደም የታጠበው እሁድ በመባል ይጠራል። ነገር ግን ሰላማዊና ሁከት አልባ እንቅስቃሴ በማድረግ የጸናው ትግል በ1964 ውጤት አግኝቶ ፕሬዝዳንት ሊንከን ጆንሰን የዘር ልዩነትን የሚያወግዝ ህግ አጽድቀዋል። ኪንግም የኖቤል ሽልማት ተሸላሚ ሆኗል። ኪንግ በ39 አመቱ ህይወቱ ያለፈው በ1968 ቴኔሲ ክፍለ ግዛት ሜፊስ ከተማ ውስጥ የጽዳት ሰራተኞች መብትን ለማስከበር በተገኘበት ወቅት በተነሳ ሁከት በመገደሉ ነበር። በሜጋን ዱዘር ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ሐኪሙን ይጠይቁ ለምሽቱ በኢትዮጵያ ኮቪድ-19 ለመከላከል አስፈላጊ የሆኑ ጥንቃቄዎች መጓደል ሊከስት የሚችለው አደጋ የፈጠረው ስጋትና ወረርሽኙን አስመልክቶ በኢትዮጵያና በአንዳንድ የአፍሪካ ሀገሮች ያለውን የተለየ የሚሰኝ ሁኔታ በጥልቀት ለመመርመር የተሰናዳ ተከታታይ ዝግጅት የመጀመሪያ ክፍል ነው ይዞ የቀረበው። ለምሽቱም ሙያዊ ትንታኔውን የሚሰጡን እንግዳችን ራሳቸውን በሚያስተዋውቁበት እንጀምራለን።
ሳምባ የጽኑ ህሙማንና የእንቅልፍ ጋር ተያይዞ የሚመጡ በሽታዎች ስፔሻሊስት ነኝ። በራፕል ኢንተርናል ሜዲሲን ሲኒየር ፓርትነር በሜሪዲያን ክሊኒካል ሪሰርች ክሊኒካል ኢንቨስቲጌተር ነኝ። ሜዲካል ቲሙንና የሴንተሩን የኮቪድ ሪስፖንስ ቸር ነው የምሰራው።
አመሰግናለሁ ዶክተር አሰፋ መኮንን ጀጃው። ተስፋ የፈነጠቁ ሁኔታዎች ባሉበት መቼ ድረስ መኖሩን ባናውቅም ተስፋና ስጋትን ግራና ቀኝ እያየን በኢትዮጵያ አሳሳቢ ናቸው የሚባሉ ጉዳዮችንም እንዳሰስበት በርከት ያሉ ጥያቄዎችን የምንነጋገርበት ፕሮግራም ነው። እንኳን ደህና መጡ። ኮቪድ-19 ዛሬ ያለበትን ሁኔታ ይልቁንም ደግሞ በኢትዮጵያ የሚታየው እርስዎን መሰል ባለሙያዎች አሳስቦናል የምትሉት መዘናጋት የሚታይበትን ሁኔታ አስመልክቶ የሚያስፈራውንና የማያስፈራውን መለየት የሚቻልበት ሰዎች በራሳቸው የሚወስዷቸውን እርምጃዎች ጨምሮ በተጨባጭም ሳይንሱ የሚነግረንን ዛሬ የተደረሰበትን በጥሩ መንገድ ከተያዘ ፈጥነን እንወጣ ይሆናል የሚለውን ተስፋ እንዲያንሰራራ የሚያደርጉ የዛኑን የሚያል ጥንቃቄያችን እንዲላላ ሳይሆን እንዲጠብቅ የሚጋብዙ ነገሮች መኖራቸውን እናያለን። ነገር ግን በአንድ በኩል መሰላቸት ይመስላል፣ በሌላ በኩል ቀለል አድርጎ የማየት ሁኔታ በዚህ በዩናይት ስቴትስም ፈታኝ ሆኖ ዘልቋል። በኢትዮጵያ ደግሞ ምናልባት አብዛኛውን ውይይታችን የሚያተኩርበት አሳሳቢ ጉዳዮችን እናያለን። ከጠቅላላ ጥያቄ ብንነሳ በቴሌቪዥን መስኮት የምናያቸው ምስሎች፣ በኦፊሴል የሚካሄዱ ስነ ስርዓቶች፣ ወዲሁም ደግሞ አስቸጋሪ ሁኔታ ውስጥ እያለፈች ያለች ሀገር ነች እና የምናየው የኮቪድ-19 ስጋት ያለበት ሀገር አይመስልም ኢትዮጵያ። እነኚህን ሁኔታዎች ለሚመለከት ሰው እርስዎም የታዘቡትን እናስቀድምና በተጨባጭ የሚታወቁትን ነገሮች እናነሳሳለን።
እሺ፣ አዎ፣ ልክ ነው። እንግዲህ እኔም እንደማየው በቴሌቪዥንም ኢቨንቶችንም ሳይ የኢትዮጵያ ሕዝብ ዳር እስከ ዳር በማለት በሚቻል ሁኔታ ለኮቪድ የሚገባውን ጥንቃቄ እያደረገ አይደለም። እንዲያውም በቴሌቪዥን ላይ የምናያቸው ብዙ ሰዎች አንድ ክፍል ውስጥ ተሰብስበው ማስክ ሳያደርጉ ስብሰባውን የሚመሩ ባለስልጣናት ማስክ ሳያደርጉ ርቀታቸውን ሳይጠብቁ የፓብሊክ ኢቨንቶች ለምሳሌ ሩጫዎችም ሃይማኖታዊ ስርዓቶችም ምንም በትንፋሽ የሚሄድ የሬስፒሬቶሪ ቫይረስ ፓንደሚክ ወረርሽኝ ያለበት አገር አይመስልም። ይሄ በጣም ትክክል አይደለም። አንደኛ ምን ያህል ጉዳት እየደረሰ ነው የሚለውን ጥልቅ በሆነ በጣም ኤክስፓንድ ባረገ ቴስቲንግ ዳያግኖስቲክ ፋሲሊቲ ወይም ዳያግኖስቲክ አክዩሪሲ ባለበት እሱን ሁሉ ቆጥረን የምናውቅበት ሁኔታ ላይ አይደለም ያለ ነው። ከሀገራችን የጤና ሁኔታ እና የሀገራችን የሄድ ሴክተር አንጻር ሰው ግን እየተጎዳ ለመሆኑ ምንም ጥያቄ የለውም። ለምሳሌ ሚሊኒየም አዳራሽ ወደ ሆስፒታል የተቀየረው እዛ ላይ ያለውን አንድ ፕሮግራም አይቻለሁ። ህመምተኞች ራሳቸው ወጥተው ለህዝብ እባካችሁ ይሄው ታመን ትንፋሽ እያጠረን ኦክሲጅን ላይ ነን እባካችሁ ተጠንቀቁ የሚል ማስተላለፍ ሁሉ ገብተዋል። ስለዚህ በፍጹም መጀመሪያ የነበረው አይነት ጥንቃቄ አሁን ተረስቶ ተዘናግቶ ነው ያለው ሁኔታው እና እንደገና እንደ አዲስ ህዝብን እንደገና ማስተማር ያስፈልጋል። በተለይ እንዲያውም አሁን ነው ከፍተኛ ጥንቃቄ ማድረግ ያለብን። ለምን? የኢንፌክሽኑ በየቦታው ነው ያለው። እንደገና ደግሞ ትንሽም ጸባዩን የቀየረና በፍጥነት ከሰው ሰው ሊሄድ የሚችል የቫይረስ ጸባይ ታይቷል። ስለዚህ ከፍተኛ ጥንቃቄ አሁን ማድረግ ያለብን ጊዜ ነው። ሌላው ደግሞ ተስፋ አለ። እንደሚታወቀው ክትባቶች በኢመርጀንሲ መንገድ ተፈቅደው የአሜሪካን ሀገር መሰጠት ይችላል፣ በተለያዩ ሀገሮችም የተሰጡ ነው። ስለዚህ ሀገራችንም የዛ ተጠቃሚ መሆኑ ስለማይቀር የሚያልፍ ዝናብ አይምታ ነው የሚባለው መፍትሄው ፊታችን ላይ ያለ ለሚቀጥሉት 5-7 ወራት የምናረጋቸው ጥንቃቄ ህይወት እንደሚታደግ ህዝቡ ማወቅ አለበት። መንግስትም እንደገና ህዝቡን ማስተዋወስ አለበት። እንደገና ደግሞ ሬጉሌሽኖቹን ህጎቹን ማስከበር አለበት።
መልካም። መጨረሻ ካሉት እንነሳ። ዶክተር አሰፋ ለመሳሳት እድል እንደሌለ ወይም በዚህ ሰዓት ራስን ለቫይረሱ ማጋለጥ ከቀድሞም በተለየ በርግጥ አንድ ሰው በቀላሉ ሊያዩ የሚገባ እንዳልሆነ በየደረጃው አስገልጸውልናል። እስኪ በዚህ ሰዓት ይሄን ፕሮግራም ይከታተሉ አድማጮቻችንን በሚያስጨንቅ ሳይሆን ቀድም እንደገለጹት ተስፋ የሚሰጥ ሁኔታ አለ። በኢትዮጵያ ሁኔታ ከሌላው የተለየ የሚመስል ነገር አለ። እሱንም በአግባቡ ለመረዳት በሚያስብሰው መንገድ እንድናይ ግራና ቀኝ እናንሳች። የተስፋው ፍንጣቂ ባለበት በትላንትና ሁለት የወጣ የላብራቶሪ ምርመራ ውጤት የሚያሳየው እስከዛሬ በኢትዮጵያ የተደረገው ከ2 ሚሊዮን በታች ነው። 1.8 ሚሊዮን ነው የሚለው 1,882,151 ምርመራዎች ተደርገዋል ይላል። ለቫይረሱ የተጋለጡ ሰዎችን አሃዝ የጤና ጥበቃ ያወጣል። ነገር ግን ቀደም እንዳሉት የምርመራው በሚገባው ደረጃ አለመደረግ የቱን ያህል እውነተኛውን ገጽታ ደብቆት ይሆን? እንደ አንድ ምክንያት ብቻ ብንመለከተው ለሌሎች በርካታ ነገሮችን ማየት ይፈልጋል። እስከዛሬ በምርመራ ከተደረገላቸው ሰዎች አጠቃላይ ያገገሙት 116,000 መሆናቸውን ይናገራል። የሞቱት ሰዎች ቁጥር 2,000 ነው። ነገር ግን ለቫይረሱ የተጋለጡ ሰዎች ቁጥር 130,000 ነው። በየቀኑ በዚህ በዩናይትድ ስቴትስ እንደሚወጣው ኢትዮጵያም ተከታታይ ውጤቶችን ያወጣሉ። ግን የምርመራውን ነገር እስቲ አጽንኦት ሰጥተው እሱን ብቻ እንመልከት መጀመሪያ።
አዎ፣ እንግዲህ በቂ ምርመራ እያደረግን ነው የምንልበት ደረጃ ላይ አይደለም ኢትዮጵያ ውስጥ እንደሚታወቀው። ምክንያቱም አንድ ፖዚቲቭ ኬዝ ሲኖር አትሊስት እንግዲህ ከ20-30 ኔጌቲቭ የሆኑ ኬዞች መኖር አለባቸው በቂ ቴስት እያደረግን ነው ለማለት። ሁለተኛ እንደምታዩ ቴስቲንጎቹ በጣም የተሰባሰቡት ከተማ ውስጥ አካባቢ ነው፣ ብዙዎቹ አዲስ አበባ ውስጥ ነው የተደረጉት። ነገር ግን ለዚህ ነው ለምሳሌ የትራቭል ዋርኒንግ ሲወጣ ኢትዮጵያ ውስጥ ኢትዮጵያን 4ኛ ደረጃ ያስቀመጣት። አሁን በሚሰራው ቴስቲንግ ሌቭል ኢትዮጵያ ውስጥ ያለውን ኬዝ ለመገመት አይቻለም። አክቹዋል ኬዞቹ ቁጥራቸው ከዛ በጣም ብዙ መሆን አለባቸው የሚል ነው። እንግዲህ በግራ በኩል ሰው ደግሞ አይ ግን የሚሞት ሰው እኮ ብዙ ያየን አይደለም፣ ቴስቲንግ እንኳን ባናረግ ብዙ ህይወቱን የሚያጣ ሰው ስላላየን የበሽታው መጠን ትንሽ ነው ብሎ ሀሳብ የሚያነሳ ሰው ይኖራል። ነገር ግን በእኛ ሀገር ደግሞ አንድ ሰው ህይወቱን ሲያጣ
በትክክል እንደው የቆመተበት ምክንያት በዚህ ነው የሚል መረጃ ለማውጣት በየቦታው የሚያስችል አቅም አለን ብዬ አላምንም ማለት
በምርመራ የማረጋጋት አንድ ሰው የሞተበትን ነገር በርግጥ ምን እንደሆነ መንስኤውን የማወቅ አቅም ያንሃል በቂ አይደለም ነው የሚሉት
በቂ አይደለም እንዲያውም ለምሳሌ እንደ አንድ እንዳጋጣሚ ብገልጸው ደወልኩ ቤተሰብ አካባቢ ሁኔታው የበሽታ ሁኔታ እንዴት ነው ለማለትና ለማስተዋወስ ስለዚህ አንድ አካባቢ ሰዎች ህይወታቸው አልፈዋል በምን ምክንያት ነው አይ የሳምባ ምች ነው ግን ኮቪድ አይደለም የሚል መልስ ለምሳሌ ተሰጠኝ እንዴ ኮቪድ እኮ የሳምባ ምች ነው ዋና መለከቱ ስለዚህ አንድ ይሄ አንድ ሁለት ኢንሲደንት ቢሆንም በየቦታው ብንጠይቅም በተረጋጋ ሁኔታ የሞቱበት ህይወታቸው ያለፈበት ሁኔታ ይሄን ነው ብሎ ለመናገር አይቻልም እና የበሽታን የሞትን ሁኔታ ባልታወቀበት ሁኔታ የሞቱ ሰዎች ቁጥር 2000 ብቻ ነው ብሎ መናገሩ በጣም ከባድ ነው እነሱ በእርግጥ ኮቪድ ቴስት ሆነው በኮቪድ ምክንያት ሆስፒታል መጥተው በዛ ምክንያት አንፎርቹኔት በሆነ ሁኔታ ህይወታቸው ያለፉ ሊሆን ይችላሉ ሌላ ግን ህይወቱ ያለፈ ያለ የማናውቀው ብዙ ኬዝ ኖር አለበት
አድማጮች ዝግጅቱ አላበቃም በተከታታይ ፕሮግራሞቻችን እናቀርባለን በድረገጻችንና በፌስቡክ ገጻችንም ላይ ሙሉውን ዝግጅት እናኖራለን ለአሁኑ ግን እንግዳዬን ዶክተር አሰፋ ጀጃውን ለጊዜያቸው አመሰግናለሁ እግዚአብሔር ይስጥልኝ
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል
የደቡባዊቱን ግዛት የአላባማን ባፕቲስት ቄስ ለውጥ ያለ አመጽ እንዲመጣ አብርተው የታገሉትን የሲቪል መብቶች ንቅናቄ መሪ ማርቲን ሉተር ኪንግ ጁኒየርን በወርሃ ጃንዋሪ 3ኛው ሰኞ በክብር እንዘክራለን ብሎ ይጀምራል የዛሬው ርዕሰ አንቀጽ ከዶክተር ኪንግ ትግል ታላላቅ ስኬቶች መካከል ይላል ርዕሰ አንቀጹ በአውሮፓ የዘመን አቆጣጠር በ1964 ዓመተ ምህረት የወጣው በስራ ቅጥር ወቅት ይፈጸም የነበረውን የዘር መድሎና በህዝባዊ አካባቢዎች ይፈጸም የነበረውን ልዩነትና ማግለል ህገወጥ ያደረገው አዋጅና በአመቱ በ1965 ዓመተ ምህረት የወጣው ድምጽ የመስጠት መብትን ያረጋገጠ አዋጅ ይጠቀሳሉ እነዚህ ሁለት ድሎች በዩናይትድ ስቴትስ ብቻ ሳይሆን በመላው ዓለምም ታላቅ ተጽዕኖን ማሳደራቸውንም ያስታውሳል። ምንም እንኳ የዘር መድሎና ፍትህ መጥፋትን ለማስወገድ የተካሄደው የዶክተር ኪንግ ትግል በዓለም አቀፍ ህግ እስከ ማስቀረጽ ማይዘልቅም ቃሎቻቸውና ተግባሮቻቸው ግን በመላው ዓለም ከቅኝ አገዛዝ ከአፓርታይድና ከዘር መድሎ ጋር ተናነቁ ለነበሩ ወንዶችና ሴቶች ታላቅ ያምሮና የልቦና መነቃቃትን መፍጠሩን ርዕሰ አንቀጹ አመልክቷል። ከሁለተኛው የዓለም ጦርነት ወዲህ ያለው ዘመን በቅኝ አገዛዝ ስርዓት ማብቃት ተለይቶ እንደሚታወቅ ርዕሰ አንቀጹ ይጠቁምና በአውሮፓ የዘመን አቆጣጠር ከ1945 ዓመተ ምህረት እስከ 1960ዎቹ መጀመሪያ በነበሩት ዓመታት ከቅኝነት የተላቀቁ ሀገሮች ቁጥር የተባበሩት መንግስታት ድርጅት አባልነት በእጥፍ ጨምሮ 115 እንዲደርስ ማድረጉን ያስታውሳል። ከአባላቱ 75% የሚሆኑት በአድራዊ ህግጋትና ፍትህ የለሽ አድራጎቶች ውስጥ ሲማቅቁ የኖሩ በማደግ ላይ ያሉ ሀገሮች ህዝቦች መሆናቸውንም ይናገራል። የአዳዲሶቹ መንግስታት ተጠሪዎች በዶክተር ኪንግ ሰላማዊ ተቃውሞና ዩናይትድ ስቴትስ ውስጥ በሲቪል መብቶች ድንጋጌ መውጣት ላይ ባሳረፈው ቀጥተኛ ጫና መነቃቃታቸውን ያስታውሳል ርዕሰ አንቀጹ። ምንም እንኳ ቅድሚያዎቻቸው በኢንዱስትሪ ከተራመዱት አገሮች በእጅጉ የተራራቀ ቢሆንም ትግላቸውን ግጭቶችን በሰላማዊ መንገድ መፍቻ ወደ ሆነው የመንግስታቱ ድርጅት መድረክ እየያዙ መዝለቃቸውን ልዑካኑ በቁጥር የበዙ መሆናቸውን ንግግሮችና ክርክሮች እንዲነሱ ማድረግ መቻላቸውን የዘር መድሎና ፍትህ አልባነትን ለመታገልም አንድ መሆናቸውን ይተርካል። በውጤቱም በ1965 ዓመተ ምህረት ሁሉም አይነት የዘር መድሎ እንዲወገድ ያወጀው ዓለም አቀፍ ስምምነት እንዲወጣና እንዲጸድቅ አስቻለ ይላል። በተከተለውም አመት በ1948 ዓመተ ምህረት ከወጣው የሰብአዊ መብቶች ዓለም አቀፍ ድንጋጌ በኋላ ግዙፍ ናቸው የተባሉት የሲቪልና የፖለቲካ መብቶች ዓለም አቀፍ ስምምነትና የምጣኔ ሀብትና የማህበራዊ መብቶች ዓለም አቀፍ ድንጋጌ በተባበሩት መንግስታት ድርጅት ጸድቀው ወጡ። ዶክተር ማርቲን ሉተር ኪንግ በ1964 ዓመተ ምህረት የኖቤል የሰላም ሽልማትን በተቀበሉበት መድረክ ላይ ባሰሙት ዲስኮር በአርነት ታሪክ እጅግ ግዙፍ ስኬቶች የተመዘገቡበት የነጻነት ንቅናቄ በድፍን ዓለም እንደ ትኩሳት ተለቀቀ ተስፋፋ ቁጥሮቻቸው እጅግ የገዘፉ ብዙሃን በዘሮቻቸውና በሀገሮቻቸው ላይ ይካሄዱ የነበሩ ብዝበዛዎች እንዲያከትሙ ቁርጠኛ አቋም ያዙ ብለዋል። ያ መድረክ በዓለም ዙሪያ ስላለው ጸረ መድሎ ትግል ከተናገሩባቸው ጥቂት አጋጣሚዎች አንዱ ነበር። አሁን የምናየው አሉ ኪንግ ያኔ የነጻነትን መቀጣጠል ነው። ርዕሰ አንቀጹ የዛሬ መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከለቱ ዋና አዘጋጅ ሰለሞን አባተና ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናብታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ። Thank you.